The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 2 2011 ዓ.ም ተመረጥ ፍጭታችን ጀመረ።
በድጋፍ በተገኘ 5 ሚሊዮን ዶላር 5000 ተፈናቃዮች ተጠቃሚ እንደሚሆኑ ተገልጿል።
It focuses on laying the foundation for long-term recovery, peace, resilience and sustainable development.
ፕሮጀክቱ ለዘላቂ ልማትና ሰላም መሰረት ለመጣል ይሆናል።
የተባበሩት መንግስታት የልማት መርሃ ግብር UNDP የኢትዮጵያ ተጠሪ ቱርሃን ሳለህ ናቸው። ዘገባ ይዘናል።
ጤና ይስጥልን እንደምን አምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰለሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @VOA አምሃሪክ ብላችሁ ተከተሉን አዳምጡ። በናይልሳት ቪኦኤ 24 ላይ ያለን፣ በአሃዱ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
መልሶ ለማቋቋምና ለዘላቂ ልማት የሚውል ከዴንማርክ ከጃፓንና ከተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ በተገኘ 5 ሚሊዮን ዶላር 5000 ሰዎች በመጀመሪያ ዙር ተጠቃሚ እንደሚሆኑ የመርሃ ግብሩ የኢትዮጵያ ኃላፊ ተናግረዋል። የኢትዮጵያ መንግስት ተፈናቅለው የነበሩትን መመለሱን ገልጾ ከአጋር ድርጅቶችና ከለጋሽ ሀገሮች በሚገኘው ድጋፍ መልሶ በዘላቂነት የማቋቋም ስራ እያከናወነ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ዝርዝሩን በአብይ ርዕስ እናቀርባለን። በቤንሻንጉል ጉምዝ ማንዱራ ወረዳ 7 ሰዎችን በመግደል የተጠረጠሩ 14 ግለሰቦችን መያዙን የክልሉ ጸጥታና ሰላም ግንባታ ቢሮ አስታውቋል። ተጠርጣሪዎቹ ጥቃቱን የፈጸሙበት ጠመንጃና ቀስቶችንም መያዙን ነው የቢሮው ኃላፊ የገለጹት። በሌላ በኩል የቀበሌው ነዋሪዎች ሌላ ጥቃት ሊፈጸምብን ይችላል በሚል ስጋት ወደ አማራ ክልል እየሄዱ መሆናቸው ተነግሯል። ክልሉ ሁኔታውን ለማረጋጋት ከአማራ ክልል አመራር ጋር ለመወያየት ማቀዱን አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። ኢንተርናሽናል ሪቫይቫል ሚኒስትሪ የተሰኘ ድርጅት በሚቀጥለው ዓመት እንደሚካሄድ በሚጠበቀው ሀገር አቀፍ ምርጫ ምቹ ሁኔታ ለመፍጠር የብሔራዊ መግባባት ፕሮጀክት ቀርጾ እንቅስቃሴ መጀመሩን አስታወቀ። ለዚህም በአከራካሪ ዋና ዋና ብሔራዊ ጉዳዮች ላይ የውይይት መድረኮችን እንደሚያዘጋጅ ኃላፊዎቹ ገልጸዋል። ይህንንም ከዜና ቀጥሎ በሚቀርበው የመጽሔት ክፍለ ጊዜ አካተነዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በምስራቅ ሐረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ በሚል ተጠርጥረው ታስረው የነበሩ 56 ሰዎች በሙሉ ከ10 ቀን ቆይታ በኋላ የዋስትና መብታቸው ተከብሮ መለቀቃቸው ተገልጿል። አዲስ ቸኮል ዝርዝሩን ልኳል።
በሜታ ወረዳ ስር በሚገኙት የቁልቢና ጨለንቆ ከተሞች ባልታወቀ ሰዓትና ቦታ ተሰብስባችሁ የአማራ ብሔራዊ ንቅናቄ ወይም አብንን በገንዘብ ረድታችኋል በሚል ተጠርጥረው ተይዘው የነበሩ 8 የቁልቢና 48 የጨለንቆ ከተማ ነዋሪዎች ዋስትና ተፈቅዶላቸው ከእስር ተፈተዋል። ስማቸው እንዲገለጽ ያልፈለጉ የታሳሪ ቤተሰብ እንዲህ ብለውናል።
በታሰሩበት ጊዜ ልክ እንደ ወንጀለኛ በግድ ፎቶ እንዲነሱ ተደርገዋል። ሁሉም ሰዎች ታውቂው በተሽበት ጊዜ ከቁልቢ 5 ከጨለንቆ 7 ሰው ምንም አይነት ነገር በቤታቸው አልተገኘም።
ፍተሻ ተካሄደባቸው ነው?
አዎ ፍተሻ ተካሄዷል። ማለት ህጋዊ በሆነ መንገድ የሀገር ሽማግሌ ባለበት የፍርድ ቤት ወረቀት ይዘው ነው። ፖሊስ ፍተሻ ባደረገበት ጊዜ ምንም አይነት ነገር አላገኘም። የተቆሙት ሰዎች የተባሉት ደግሞ ለምስክርነት እንዲቀርቡ ቢጠየቁም ፍርድ ቤት ቀርበ ምስክርነት አንሰጥም ብለዋል። የተወሰኑት ደግሞ ከሀገር ወጥተው ይለዋል። ማለት ከዛ አካባቢ የሉ የጠቆሙት። ስለዚህ በክልል በጥላቻ ያደረጉት ነገር ነው። አሁን ሲለቀቁ አሻራ ወስደዋል። በዋስ ነው የተፈቱት። በሚፈልጉ ጊዜ እንዲቀርቡ ማለት ነው። በጥርጣሬ የታሰሩት ምንም አይነት ነገር እንዳልተገኘባቸው ገልጸዋል።
የአማራ ብሔራዊ ንቅናቄ አብን ከሳምንት በፊት ከ200 በላይ አባሎችና አባሎችም ደጋፊዎችም ያሉን አማሮች ያብን ደጋፊዎች ናቸው በሚል ኦሮሚያ ውስጥ አስሯል ሲል መግለጫ አውጥቶ ነበር። በመግለጫው መዋቅር ሰለዘረጋባቸው ነዋሪዎች ግን በአብን አባልነትና ደጋፊነት እየታሰሩ ነው ብሎ ከተከሳቸው አካባቢዎች አንዱ ሜታ ወረዳ ነበር። በሌሎች አረርጌ ከተሞችም በተመሳሳይ መንገድ የታሰሩ እንዳሉ አስቀድሞ ቢነገርም እስካሁን መፈታታቸው የተሰማው ግን የሜታ ወረዳ ታሳሪዎች ብቻ ናቸው። የምስራቅ አረርጌ ዞን ፖሊስ መረጃ ማዕከል ከሜታ ወረዳ ውጪ በዞናችን ሌሎች ወረዳዎች በዚህ ወንጀል የታሰረ የለም ብለዋል። በምዕራብ አረርጌ በተመሳሳይ ወንጀል ተጠርጥረው የታሰሩ ሰዎች ግን ስለመፈታታቸው የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። የህዝባዊ ወያነ ሀርነት ትግራይ ህወሓት ማዕከላዊ ኮሚቴ በዛሬው ዕለት አስቸኳይ ስብሰባ አካሂዷል። አስቸኳይ ስብሰባው የተጠራው በተለያዩ ሀገራዊና ክልላዊ ወቅታዊ ጉዳዮች ዙሪያ ለመነጋገር መሆኑን የህወሓት ማዕከላዊ ኮሚቴ ጽህፈት ቤት ማስታወቁን የሀገር ውስጥ የዜና ማሰራጫዎች ዘግበዋል። መግለጫ ይወጣል ተብሎ ይጠበቃል። ኤርትራና ኢትዮጵያ ከ20 አመታት በኋላ ታሪካዊ የሰላም ስምምነት ላይ የደረሱበትን የዛሬውን ልክ አንድ አመት መታሰቢያ ምክንያት በማድረግ Human Rights Watch ለቱን አስመልክቶ ባወጣው መግለጫ ኤርትራ ውስጥ በአመቱ ውስጥ እንብዛም ለውጥ እንደሌለ ተናገረ። የኤርትራ መሪዎች ከኢትዮጵያ ጋር የነበረውን ጦርነትም ሰላምም ያልነበረበት ሁኔታ እጅግ አፋኝ ለሆኑት ፖሊሲዎቻቸው ሰበብ አድርገው ሲጠቀሙበት ቆይተዋል ያለው Human Rights Watch ብዙዎች ታዲያ በሁለቱ ሀገሮች መካከል ሰላም መመስረቱ አዲስ የሰብአዊ መብት ከበሬታ ምዕራፍ ይከፍትልናል የሚል ተስፋ ሰንቀው ነበር ብሏል። ሆኖም ማለ ባለፈው አንድ አመት ይህ ነው የሚባል ለውጥ አልተደረገም። ኤርትራ ውስጥ ካሉት አሰቃቂ ካላቸው ችግሮች አንዱ ወጣቶችን ላልተወሰነ ጊዜ በብሔራዊ ውትድርና አገልግሎት ማስገደድ መሆኑን የጠቀሰው Human Rights Watch በሺዎች የተቆጠሩ ወጣቶች አሁንም በአደገኛ መንገዶች ወደ ውጪ ሀገር መሰደዳቸውን እንዲቀጥሉ እያደረገ ነው ብሏል። ይበዚህ እንዳለ ኢትዮጵያና ኤርትራ ታሪካዊ የሰላም ስምምነት የተፈራረሙበትን አንደኛ አመት ምክንያት በማድረግ ለበርካታ አመታት የዘለቀውን የጦርነትና የግጭት ወቅት አክትሞታል ያሉት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ ሀገሮች አምስቱንም የስምምነት ዋና ዋና ዋልታዎች ሙሉ በሙሉ ተግባራዊ ለማድረግና ክልላዊ ትብብርን ለማጠናከር በቁርጠኝነት መስራታቸውን እየቀጠሉ ናቸው ብለዋል። በዩናይትድ ስቴትስ የእንግሊዝ አምባሳደር ፕሬዚደንት ዶናልድ ትራምፕን እርባናቢስ በራስ መተማመን የጎደላቸውና ብቃት የሌላቸው አስተዳደራቸውን በተለየ ሁኔታ የተመሳቀለ እንደሆነ በመግለጽ ማዋደቃቸው ይፋ ከወጣ በኋላ ከአምባሳደሩ ጋር ከእንግዲህ እንደማይሰሩ ፕሬዚደንቱ አስታውቀዋል። ማይክል ብራውን ያጠናቀረው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
የዩናይትድ ስቴትስ መንግስት ለእንግሊዝ ኤምባሲ ኦፊሴላዊ ደብዳቤ ስለመላክ አለመላኩ ለጊዜው አይታወቅም። ፕሬዚደንት ትራምፕ ባወጡት የትዊተር መልእክት ግን ዲፕሎማት ኪም ዳሮችን እንደማያውቋቸው፣ ዲፕሎማቱ ዩናይትድ ስቴትስ ውስጥ የተወደዱ ወይንም በመልካም የማይታዩ ሰው አለመሆናቸውን ገልጸዋል። እንዲያውም ወፈፌው አምባሳደር ብለው ጠርተዋቸዋል። እንግሊዛውያኑ ግን አምባሳደር ዳሮዊች ወደ አገራቸው የሰደዱትን ዲፕሎማሲያዊ ጦማር አሹልኮ ያወጣው ማን እንደሆነ ለማወቅ እየማሰኑ ናቸው። የእንግሊዝ ውጭ ጉዳይ ሚኒስትር ጀረሚ ሃንት
We need to find out how it happened. Not least to give confidence.
ነገሩ እንዴት ሊፈጠር እንደቻለ ማግኘት አለብን። በመላው ዓለም ያሉ ቡድኖቻችን እውነተኛ ግምገማዎቻቸውን እየሰጡን እንዲቀጥሉ መተማመን እንዲኖራቸው ስለምንፈልግ የዚህን መልእክት መሽለኪያ ቀዳዳ ለማወቅ እንመረምራለን። እናገኛለን። ያገኘነው ግዜ ታዲያ ብርቱ መገዝ እንደሚኖረው አጠራጥርም።
ከሁለት አመት በላይ ለሆነ ጊዜ ከፍተኛ መልእክተኛቸው አድርገው ዋሽንግተን ያኖሯቸው ዲፕሎማት በዚች የረጅም ጊዜ ወዳጅ የሆነች ሀገር መሪ ላይ የጻፉት ማሞካሸት የራቀው ግምገማ የለንደን ባለስልጣናትን በእጅጉ ያሸማቀቀ እንደሆነ እየተነገረ ነው። ይሁን እንጂ ሰሞኑን የተጋለጠውን የአምባሳደሩን ግምገማ ይዘት ትክክለኛነት አላስተባበሉም። ዋሽንግተን የሚገኙት የእንግሊዝ የንግድ ሚኒስትር ሊያም ፎክስ ግን በጉብኝታቸው ወቅት ከፕሬዝደንቱ ልጅና አማካሪ ኢቫንካ ትራምፕ ጋር ሲገናኙ ይቅርታ እንደሚያቀርቡ ተናግረዋል። የአምባሳደሩ መልእክት የታሰበው ለእንግሊዝ ከፍተኛ ሚኒስትሮችና የመንግስት ሰራተኞች በመሆኑ ሽክባዩም እዚያው የሎንዶን ፖለቲከኛ ባለስልጣናት መካከል ያለ እንጂ ከውጪ መንግስት የሚጠረጠር አለመሆኑን ያምናሉ።
ለበርካታ ሳምንታት ከዘለቀው ግዙፍና ቁጣ የቀላቀለ የተቃውሞ ሰልፍ በኋላ የሆንግ ኮንግ አስተዳዳሪ ካሪ ላም በወንጀል የሚከሰሱ ሰዎችን ወደ ቻይና ፍርድ ቤቶች እንዲላኩ ሊፈቅድ የነበረው ህግ አቅቶለታል ሞቷል ሲሉ አስታወቁ። በተቃውሞ ተወጥረው የከረሙት ካሪ ላም ዛሬ ውሳኔውን ይፋ ባደረጉበት ጋዜጣዊ ጉባኤ ህዝቡ አሁንም መንግስትን እንደሚጠራጠርና ህጉን እንደገና ያንቀሳቅሰዋል በመክር ቤት የሚል ስጋት እንዳለው አምነዋል። ህጉን ለማሳለፍ የተደረገው ሙከራ ሙሉ በሙሉ መክሸፉን ቢናገሩም ተቃዋሚ ሰልፈኞች በጠየቁት መሰረት ይሰረዝ እንደሆነ ግን በውል የተናገሩት ነገር የለም። በመጨረሻም ኢራን የኒውክሌር መርሃ ግብሯን የሚገድበውን ስምምነት የማክበሯን ጉዳይ በተመለከተ ሁሉም ወገኖች በአስቸኳይ ተሰብስበው እንዲነጋገሩበት አውሮፓውያኑ የውሉ ፈራሚዎች ጠየቁ። የተባበሩት መንግስታት የአቶሚክ ድርጅት ኢራን ስምምነቱን ከወሰነላት የዳበረ ዩሬኒየም መጠን ማለፏን ካረጋገጠ በኋላ ነው ይህን የስብሰባ ጥሪ ያቀረቡት።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 2011 ዓ.ም ምሽት ፕሮግራም ነው። አሃዱ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ትችላላችሁ።
ፌዴራሊዝምና ህገ መንግስታዊነት በኢትዮጵያ
የወጣቱ ኃይል የታጠቀውም ያልታጠቀውም መንግስትን ተክቶ የመንግስት ስራ እየሰራ የመንግስት ስራ ስል ኔጌቲቭም ፖዚቲቭም ማለት ነው። ስለዚህ አክት ባለማድረግ ወሳኞቹን ጥያቄዎች በማስተላለፍ ፖስትፖን በማድረግ የባሰ መንግስት ራሱን ገመድ እያጠነጠነ እንደሆነ ይገባል።
የአዲስ አበባ ዩኒቨርሲቲ መምህር ዶክተር አሰፋ ፍስሐ ናቸው የሰማናቸው። ዘገባ ይዘናል።
ወጣትነቱ ያለፈ ታላቅ ራሻዊ የስነ ጽሁፍ ሰው ሌርሞንቶቭ የሚባል ደራሲ ነገር ሲገባን ለራስም ለሌላውም ይቅርታ ማድረግ እንችላለን ይላል። ከመረዳት የሚመጣ ፈውስ አለ።
በጀርመኑ የድሬስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር እና የበርካታ መጽሐፍት ደራሲው ዶክተር ዋልተ ንጉስ ዳርጌ ናቸው የሰማችኋቸው። በምሽቱ የሐኪሙን ይጠይቁ ክፍለ ጊዜ በዩናይትድ ስቴትስ የሜዮ ክሊኒክ የሕክምና የትምህርት ክፍሉ ኃላፊ ከሆኑት ከፕሮፌሰር ዮናስ እንዳለ ገዳ ጋር ይቀርባሉ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ከእናንተ ጋር ነው። በአሃዱ 94.3 ላይም ስርጭታችንን በቀጥታ መከታተል ትችላላችሁ። በአጋጣሚ በእነዚህ የመጀመሪያ የአሃዱ ስርጭት ቀናቶች አንዳንድ የፕሮግራም መደራረብ ወይም ደግሞ የድምፅ መቆራረጥ ችግር ቢኖር ይቅርታ እንጠይቃለን። በቅድሚያ አስተያየቶቻችሁን ስጡን፣ እያስተካከልን እንቀጥላለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
መልሶ ለማቋቋምና ለዘላቂ ልማት የሚውል ከዴንማርክ ከጃፓንና ከተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ በተገኘ $5 ሚሊዮን 5000 ሰዎች በመጀመሪያ ዙር ተጠቃሚ እንደሚሆኑ የመርሃ ግብሩ የኢትዮጵያ ኃላፊ አስታውቀዋል። የኢትዮጵያ መንግስት ተፈናቅለው የነበሩትን መመለሱን ገልጾ ከአጋር ድርጅቶችና ከለጋሽ ሀገሮች በሚገኘው ድጋፍ መልሶ በዘላቂነት የማቋቋም ስራ እያከናወነ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል።
የተባበሩት መንግስታት ድርጅት የልማት ፕሮግራም የኢትዮጵያ ኃላፊ ትራን ሳለ በምዕራብ ጉጂና ገዲዮ ዞኖች ተፈጥሮ የነበሩ ጥቃትና ግጭት የበርካቶችን ኑሮ ማቃወሱን ተቆመው የተጎዱ ዜጎችን ለመደገፍ አዲስ እርዳታ ይፋ መሆኑን ነው የተናገሩት። እርዳታው ተፈናቅለው ለነበሩ 50 ሺህ አባና ማወራዎች ድጋፍ የሚውል ሲሆን ለአራት አመታት የሚቆይ የ20 ሚሊዮን የአሜሪካን ዶላር ድጋፍ መሆኑን ገልጿል። የተባበሩት መንግስታት ድርጅት የልማት መርሃ ግብር ከዴንማርክና ጃፓን መንግስታት በተገኘ 2.5 ሚሊዮን እንዲሁም ድርጅቱ ከሚመድበው 2.5 ሚሊዮን ዶላር 5000 አባና ማወራዎች በመጀመሪያው ዙር ተጠቃሚ ያደርጋል ብሏል። ድጋፉ ኢላማ አደረገው መልሶ ማቋቋም፣ ለዘላቂ ሰላምና ልማት፣ ለሥራ ዕድል ፈጠራና ለምግብ ዋስትና መርሃ ግብሮች ነው። ሴቶችና ወጣቶችንም ማዕከል እንደሚያደርግም ተገልጧል።
It focuses on laying the foundation for long-term recovery, peace, resilience and sustainable development.
ፕሮጀክቱ ለዘላቂ ልማትና ሰላም መሰረት ለመጣል ይሆናል። UNDP ሁሉም በአጋርነት ከናንተ ጋር ይዘልቃል። ተመሳሳይ ችግሮች እንዳይፈጠሩ የመከላከል ልማት መስራት ሲያስፈልግ የማልማትና ድጋፍ ደግሞ ሲያስፈልግ ሰብአዊ ድጋፍ ያደርጋል። የዴንማርክና የጃፓን መንግስታት ያለውን የገንዘብ ድጋፍ ለመሙላት ላደረጉት ድጋፍ ምስጋና አቀርባለሁ። ዛሬ ደግሞ አዲስ ምስራች አለኝ። 700 ሺህ የአሜሪካን ዶላር UNDP ለኢትዮጵያ ድጋፍ አድርጓል። ድርጅታችን በተመሳሳይ በሶማሌ ክልልም ተመሳሳይ ድጋፍ በማድረግ ላይ ነው።
UNDP has already started to roll out a similar program in the Somali region with a view to improving livelihoods of drought affected households and to strengthen the resilience of vulnerable groups in Wardar and Kebedahar where it is.
በኢትዮጵያ የዴንማርክና የጃፓን አምባሳደሮች የተጠናከረ ድጋፍ እንደሚያደርጉም ተናግሯል። የብሔራዊ አደጋ ስጋት ሥራ አመራር ምክትል ኮሚሽነር አቶ መኮንን ለንግሳ በኩላቸው የኢትዮጵያ መንግስት ሰላም የማረጋጋትና ሕግ የማስከበር ሥራ ያከናውን በመሆኑ የተፈናቀሉ ዜጎችን ወደ ቀያቸው በመመለስ መልሶ ማቋቋም ሥራ ከአጋር ድርጅቶች ጋር እየተሰራ ነው ብሏል። ዛሬ በዋሳ ከተማ ይፋ በተደረገው በዚህ ፕሮግራም የዴንማርክና የጃፓን አምባሳደሮች እንዲሁም የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን የሥራ ኃላፊዎች የተገኙ ሲሆን የተፈናቀሉ ዜጎችን ወቅታዊ ሁኔታ ለመጎብኘት ወደ እርጋጭ ፈቅንተዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አሜሪካ ድምጽ መጽሔትን ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዘገባዎቻችን ይቀጥላሉ።
ኢንተርናሽናል ሪቫይቫል ሚኒስትሪ የተሰኘ ድርጅት በሚቀጥለው ዓመት እንደሚካሄድ በሚጠበቀው ሀገር አቀፍ ምርጫ ምቹ ሁኔታ ለመፍጠር የብሔራዊ መግባባት ፕሮጀክት ተቀርጾ እንቅስቃሴ መጀመሩን አስታውቋል። ለዚህም በአከራካሪ ዋና ዋና ብሔራዊ ጉዳዮች ላይ የውይይት መድረኮችን እንደሚያዘጋጅ ኃላፊዎቹ ገልጸዋል። መለስካቸውም ዝርዝሩን ይዟል።
በዩናይትድ ስቴትስና በኢትዮጵያ ሕግ አውቅና እንዳለው የገለጸው ኢንተርናሽናል ሪቫይቫል ሚኒስትሪ የተሰኘው ድርጅት በሚቀጥለው ዓመት የሚካሄደውን ምርጫ ታሳቢ በማድረግ አይዲያ ወይም ኢንተርናሽናል ኢንስቲትዩት ፎር ዴሞክራሲ አንድ ኤሌክቶራል አሲስታንስ ኢንተር አፍሪካ ግሩፕ እና ከአውሮፓ ህብረት ጋር በመተባበር በኢትዮጵያ ውስጥ በብሔራዊ መግባባት ዙሪያ ያተኮረ ፕሮጀክት ቀርጸው እንቅስቃሴ መጀመሩን በተለይ ለመገናኛ ብዙሃን ሰራተኞች ባዘጋጀው መድረክ አስረድተዋል። ፕሮጀክቱ በአገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ተጽዕኖ በሚያሳድሩ አከራካሪ ጉዳዮች ላይ ብሔራዊ መግባባት እንዲፈጠር ዓላማ ያለው ነው። የፕሮጀክቱ ዋና አስተባባሪ አቶ ጋረደው አሰፋ ይህንን በተመለከተ ተጨማሪ ማብራሪያ ሰጥተዋል።
ባጭሩ ሁሉንም ያካተተ ዲያሎግ ማድረግና evidence based እንዲሆን ዲያሎጉ በጥናት ላይ የተመሰረተ ሆኖ የሀገርን ሰላም ሊያመጣ በሚችል ሁኔታ ፖለቲካውን፣ ኢኮኖሚውን፣ አገራዊ መግባባት፣ አገራዊ ስምምነት የአገር ሰላም በሚያመጣ መንገድ ማስተካከል ማለት ነው። ዳስ ዘ ኦብጀክቲቭ ማለት ነው። በአጠቃላይ
መድረኮቹ ሁሉን አካታችና በእውቀት እና ምርምር ላይ ተመሰረተ ውይይት የሚካሄድባቸው እንደሆኑም አዘጋጆቹ ይናገራሉ። በእነዚህ መድረኮች አማካይነት የሚካሄዱ ውይይቶች ከምርጫው በፊት ሊኖሩ የሚችሉ መራርነትና አደገኛ ግጭቶችን ለማስወገድም ያለሙ ናቸው። የኢንተርናሽናል ሪቫይቫል ሚኒስትሪ ዋና ስራ አስፈጻሚ ሬቨረንድ ዳንኤል ጣሰው ይህንን አብራርተዋል።
ሁሉን አካታች በእውቀት ላይ የተመሰረተ ብሔራዊ የመግባባት ውይይት ይላል እና እንድትይዙልን የምንፈልገው አንዱ ሁሉን አካታች እንደሆነ ነው። ሁሉን አካታች ማለት ኦል ኢንክሉዚቭ ማለት ነው። እና ሪሊ የሰላምና የእርቅ ኮሚሽን መሪዎች ምን አሉ? በመንግስት ላይ ቅሬታ ያላችሁም ሰዎች እኛ ልንሰማችሁ ዝግጁ ነን እና ኑና አግኙን የተለያየ ቅሬታ ያላችሁ ሲሉ ሰምቻለሁ። ስለዚህ ማንኛውም ማይኖሪቲ ማጆሪቲ ፕሮ ጋቨርንመንት አንታይ ጋቨርንመንት የዚህ ውይይት ተካፋይ ይሆናሉ። ማንንም አይቀርም በራሳቸው ፈቃድ ካልቀሩ በቀር እኛ ሁሉንም የምንጋብዝበት ነው የሚሆነው ማለት ነው።
ሬቨረንድ ዳንኤል ከዚህም በተረፈ አሁን በአገሪቱ ከሚታየው የእስልምና ግጭት ሁኔታ በመነሳት ይመስላል የሲቪክ ማህበረሰብ ድርጅቶችና የሃይማኖት መሪዎች ሊኖራቸው ይገባል ያሉትን ድርሻም አንስተዋል።
በተለይ ደግሞ ሲቪክ ሶሳይቲዎች እንደኛ አይነት ሲቪክ ሶሳይቲዎችና የሃይማኖት ተቋማት አሁን በአጠቃላይ ያባለው በአገሪቱ ሁኔታ ውስጥ የማግባባትና የማቀራረብ ስራ መስራት ያለባቸው ሲቪክ ሶሳይቲዎችና የሃይማኖት ተቋማት ሶስተኛ አካል ሆነው እንግዲህ ገለልተኛ የሚለው ቃል ትንሽ አከራካሪ ነው። ለሰላምና ለፍትህ ገለልተኛ አይደለንም። ያለ አድሎ ለማንም ሳይዳሉ ሲቪክ ሶሳይቲዎችና የሃይማኖት ተቋማት በዚህ ሰዓት ከፍተኛ ሮል መጫወት ይኖርባቸዋል ማለት ነው።
ሐላፊዎች እንዳስተውቁት በዚህ ፕሮጀክት አማካይነት ሁሉ ለማድረግ የተፈለገው ከምርጫ በፊትና በኋላ ፍትሃዊ ታማኒና ሰላማዊ የምርጫ አካሄድን ማረጋገጥ በመጨረሻም አገር አሸናፊ እንዲሆን ማድረግ ነው። ለአሜሪካ ድምጽ ሬዲዮ ከአዲስ አበባ
የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል በቤኒሻንጉል ጉሙዝ ማንዱራ ወረዳ 7 ሰዎችን በመግደል የተጠረጠሩ 14 ግለሰቦችን መያዙን የክልሉ ጸጥታና ሰላም ግንባታ ቢሮ አስታወቀ። ተጠርጣሪዎቹ ጥቃቱን የፈጸሙበት ጠመንጃና ቀስቶችን መያዙን ነው የቢሮው ኃላፊ የገለጹት። በሌላ በኩል የቀበሌው ነዋሪዎች ሌላ ጥቃት ሊፈጸምብን ይችላል በሚል ስጋት ወደ አማራ ክልል እየሄዱ መሆናቸው ተነግሯል። ክልሉ ሁኔታውን ለማረጋጋት ከአማራ ክልል አመራር ጋር ለመወያየት ማቀዱን አስታውቋል። ናኮር መልካ ተጨማሪ ልኳል።
በቤኒሻንጉል ጉሙዝ መተከል ዞን ማንዱራ ወረዳ ባለፈው እሁድ 7 ሰዎችን ገለዋል ተብሎ የተጠረጠሩ 14 ግለሰቦች ተያዙ ሲል የክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባየታ ተናግረዋል። አቶ አበራ እንዳሉት ግለሰቦቹ በወረዳው ገነተ ማርያም ቀበሌ ተከስቶ የነበረውን ግጭት በማስተባበርና በግድያ ተሳትፈዋል ተብለው የተጠረጠሩ ናቸው ብለዋል። ከነዚህ መካከልም አንድ የወረዳው ግብርና ባለሙያ ይገኝበታል ሲሉ ኃላፊው ተናግረዋል። ይህ ዘገባ እስከተጠናከረበት ድረስ አንድ ጠመንጃና በርካታ ቀስቶችም በቁጥጥር ስር መዋላቸውን ኃላፊው አመልክተዋል። የቢሮ ኃላፊ አቶ አበራ ባየታ ለቪኦኤ እንዳሉት ጥቃቱን ተከትሎ የቆሰሉ 11 ሰዎችም በፋዊ ሆስፒታል የሕክምና ድጋፍ እየተደረገላቸው መሆኑን ጠቅሰዋል። ጥቃቱን ተከትሎ አንዳንድ የቀበሌው ነዋሪዎች እየተፈናቀሉ መሆናቸውን የገለጸው ደግሞ አንድ ስሙ እንዳይጠቀስ የጠየቀ ነዋሪ ነው።
ጧት አድርም ዘው ጧት ላይም ነበርኩ 46 የሚሆን ደረክነት መኪና ዘውቷል። 46 የሚሆን ደረክነት መኪና ኮልኮልም አውቲዝም ኤፍኤስአርም አፈንም ዘውቶ ሁሉም እየጫነ ምንም ቀሳ ያቀረ ሁሉም እየጫነው ወጣል።
ቁጥሩ ምን ያህል ይሆናል?
ሙሉ ከሊቀመንበሩ ጀምሮ ማለት ነው። ከዋናው ሊቀመንበር ከደሴ የሚባለው ጀምሮ ወደ ፋዊ የተወሰነ ሄዷል። ግን ሙሉ ተቃውሞ ላይ የገባ ወደ አማራ ክልል ወደ ቻግኝ ነው የሄደና
ለመውጣት ምንድን ነው ያስገደዳቸው?
በቃ እኛ እንሄዳለን በቃ ከዚህ በላይ ካሰካት ግድ በለም ምን ትላለህ አንተ ቆይ።
ይሄን በተመለከተም አቶ አበራን ጠይቀናቸው ነበር።
ሰው ይውጣ ነው የሚል መረጃ ነው የደረሰን። የጸጥታ ኃይልና የመንግስት አካላቶች ሰዎችን እያረጋጉ ያሉበት ሁኔታ ነው ያለው። በተጨባጭ እንካትል ሰው ነው ወጣል የሚለውን መረጃ ለመስጠት ተቸገራለሁ።
አሁን በወረዳውም ሆነ በቀበሌው የመንግስት ጸጥታ ኃይል በመግባቱ አንጻራዊ ሰላም ተመልሷል ያሉት ኃላፊው ችግሩ እንዳይባባስ እየሰራን ነው ያሉትን ገልጸዋል።
አሁን አካባቢውን ለማረጋጋት አማራ ብሔራዊ ክልላዊ መንግስት ጋር የጋራ ኮማንድ ፖስት እቅድ እያቀድን ነው። እቅዱን ነገ እናጸድቀዋለን። ከጸደቅን በኋላ ወደ ስራው ሲገባል ማለት ነው። አካባቢው ላይ ያለውን ሰላም ሁኔታ የቀድሞ እንዲመለስ ለማድረግ ማለት ነው።
ባለፈው ለሳምንት በዳንጉር ወረዳ 57 ሰዎች መገደላቸውን ያስታወሱት አቶ አበራ አማራ ክልል ጃዊ ወረዳም ከሁለት ወር በፊት የታጠቁ ኃይሎች በርካታ ሰዎችን ገለዋል ብለዋል። ከግጭቱ ጋር ተያይዞ በማህበራዊ ድረገጾች የሚተላለፉ መረጃዎች በጣም የተጋነኑ በመሆናቸው ማህበረሰቡ ከእውነተኛና ታማኝ ምንጮች ለማግኘት ጥረት እንዲያደርግ መክረዋል። ለቪኦኤ ናኮር መልካ ነቀምቴ።
አመሰግናለሁ ናኮር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሱዳን ሰላማዊና የተረጋጋ ማህበረሰብ መመስረት ከፈለገች ከጠብጫሪነትና ከአመጽ ተግባሯ መቆጠብ ይኖርባታል ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ተሟጋች ጠበብት አሳስበዋል። አንድ የድርጅቱ ከፍተኛ ባለስልጣን ሱዳን ውስጥ ያለውን ተጨባጭ ሁኔታ በተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ስም ለድርጅቱ የሰብአዊ መብቶች ጥበቃ ምክር ቤት መግለጻቸውን ጠቅሳ ከጄኔቭ ሊሳ ሽላይን ያጠናቀረችው ዘገባ አለ፣ አዲሱ አበባ ያቀርበዋል።
የሱዳን የነጻነትና የለውጥ ኃይሎች ከወታደራዊ የሽግግር ምክር ቤት ጋር የደረሱት ስምምነት አበረታች መሆኑን የሰብአዊ መብት ጥበቃ ረዳት ዋና ጸሐፊ አንድሩ ጊልሞር ተናግረዋል። በሱዳኑ የሲቪል ተቃዋሚ ወገንና በወታደራዊ ጁንታ መካከል ለስልጣን ክፍፍሉ የተደረሰውን ቅድመ ስምምነት የሸመገሉትንም የአፍሪካ ህብረትንና ኢትዮጵያን አመስግነዋል። ይሁንና ለረጅም ጊዜ ስልጣን ላይ የቆዩትን ፕሬዝዳንት ኦማር አልበሽርን ባለፈው ሚያዝያ 3 ቀን ከስልጣን ለማስወገድ ለወራት ያህል ከተካሄደ ግጭትና ተቃውሞ በኋላ የተደረሰበትን ይህን ስምምነት ዘላቂ ለማድረግ ቀላል ያልሆነ ትዕግስትና መቻቻል እንደሚጠይቅም ረዳት ዋና ጸሐፊው አስገንዝበዋል።
Following the removal of President al-Bashir from office, the High Commissioner
ከፕሬዝዳንት ኦማር አልበሽር ከስልጣን መወገድ በኋላ የሱዳን ግጭት ትቷቸው ያለፉ እንደ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውሶች መወገድ ያለባቸው ችግሮች መሆናቸውን ከፍተኛው የስደተኞች ኮሚሽነር ያጤናል። እናም አጠቃላይ መፍትሄው ከሰብአዊ መብቶች ጥበቃ ጋር የተያያዘ ነው።
ያለመታደል ሆኖ ግን አሉ ጊልሞር፣ የአልበሽር መወገድ ሱዳንን ከአመጽና ከወከባ ነጻ አላደረጋትም። ባለፈው የአውሮፓውያኑ ሰኔ 6 ቀን ከ100 በላይ ሰላማዊ ተቃዋሚዎች በጸጥታ ኃይሎች መገደላቸውን አስታውሰዋል። የዚህ ግድያ ሰበቡ ወይም መነሻው ደግሞ ወታደራዊ አገዛዝ እንዳይቀጥል በማለት ተቃውሞ ያካሄዱ ሲቪሎች ለአያሌ ወከባና ጥቃት መዳረጋቸው መሆኑንም ጊልሞር አመልክተዋል።
We encourage all parties in Sudan to continue to resolve any outstanding issues.
በሱዳን የሚገኙ ተቃዋሚ ፓርቲዎች በሙሉ ማንኛውንም ያልተፈታ ችግር በውይይት እንዲፈቱ እናበረታታለን። በሰላማዊ መንገድ የተቃውሞ ድምጽ በማሰማት ላይ በነበሩት ላይ የተፈጸመው ጥቃት በነጻና ገለልተኛ ወገን እንዲመረመር ባለፈው ሳምንት የተደረሰውን ስምምነት ሰብአዊ መብት ጥበቃ ከፍተኛ ኮሚሽነሩ ተቀብሎታል። ይህ አይነቱ ምርመራ ያመጹ ሰለባ ለሆኑት ሁሉ ፍትህና ክብር ይሰጣል።
ወታደራዊ የሽግግር ምክር ቤት ማንኛውንም የመብት ጥሰት በአንክሮ እንደሚመረምርና እንደሚከታተል የሱዳን የፍትህ ሚኒስትር ኦሳማ ሆይዲያ በትርጁማን ተናግረዋል።
ሱዳን is living through a genuine change towards
የሚኒስትሩን ንግግር የተረጎሙት ሱዳን ህዝባዊ አብዮት አካሄዳ ወደ ሽግግር በሚያደርሳት በአዲስ የለውጥ ሂደት ውስጥ ትገኛለች። በዚህ አዲስ የለውጥ ዘመን ሱዳን በቀደመው የችግር ዘመናዊ አጋጠሟትን መሰናክሎች ለመቋቋም ያለም አቀፉን ማህበረሰብ ድጋፍና ትብብር ትፈልጋለች ነው ያሉት። ሱዳን የአካሄድ አቅጣጫዋን እየቀየረች ነው የሚሉት የፍትህ ሚኒስትር የተጣለባት ማዕቀብ ሊነሳላትም ይገባል ብለው አገሮች ከበደሯት ገንዘብም ነጻ እንዲያደርጓት ጠይቀዋል።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እያዳመጣችሁ ያላችሁት። ሙዚቃን ጋብዛችሁ አሁን ኤፍሬም ታምሩ የኔ መውደድ።
ለሁለተኛው አጋማሽ ወደ ተሰናዱ ዝግጅቶች ከመላፋችን በፊት ዋና ዋና ዜናዎቹ መልሶ ለማቋቋምና ለዘላቂ ልማት የሚውል ከዴንማርክ ከጃፓንና ከተባበሩት መንግስታት የልማት መርሃ ግብር በተገኘ 5 ሚሊዮን ዶላር 5000 ሰዎች በመጀመሪያ ዙር ተጠቃሚ እንደሚሆኑ የመርሃ ግብሩ የኢትዮጵያ ኃላፊ ተናግረዋል። በቤንሻንጉል ጉሙዝ ማንዱራ ወረዳ 7 ሰዎች በመግደል የተጠረጠሩ 17 ግለሰቦችን መያዙን የክልሉ የጸጥታና የሰላም ግንባታ ቢሮ አስታወቀ። በሌላ በኩል የቀበሌው ነዋሪዎች ሌላ ጥቃት ሊፈጸምብን ይችላል በሚል ስጋት ወደ አማራ ክልል እየሄዱ መሆናቸው ተነግሯል። በምስራቅ ሐረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ ተብለው ተጠርጥረው የታሰሩ የነበሩ 56 ሰዎች በሙሉ የዋስትና መብት ተከብሮ መለቀቃቸው ተገለጸ።
አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና የዓለም ዜና ፕሮዲውሰሩ አብርሃን ኃይሉ፣ ቴክኒሻን ኦድሬስ ሬጅስ፣ ዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጂት ታየነን።
ዝግጅታችን ይቀጥላል። በ19ና በ25 ሜትር ባንድ እንዲሁም አሃዱ 94.3 በናይል ሳት እንደዚሁም በፌስቡክ ላይቭ አት ቪኦኤ አማሪክ ላይ ነው እየተከታተላችሁን ያላችሁት። ሲዳማ ውሳኔ ህዝብ ይቅርታ፣ ይህ ዘገባ ዘግየት ብሎ ይመጣል። አሁን ወደ ሐኪሙን ይጠይቁ እናልፋለን።
በሰው ልጅ የተፈጥሮ ስሜት ጸባይ ኃይል የተቀላቀለና ጠብ አጫሪ ዝንባሌ ይልቁንም ከቅርብ ጊዜ ወዲህ በኢትዮጵያ የሚታዩ ግጭቶችን ተዛምደው የተነሱ ጥያቄዎች ናቸው ሐኪሙን ይጠይቁ ለምሽቱ ትኩረት የሚያደርግባቸው ጭብጦች። ባለፈው ሳምንት ለትውውቅ ያህል በቀረበው በዚህ ተከታታይ ዝግጅት ለጥያቄዎቹ ትንታኔውን የሚሰጡን የዘወትር የፕሮግራሙ ተባባሪ እዚህ ዩናይትድ ስቴትስ ሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያው እና የትምህርት ክፍሉ የሕክምና ትምህርት ቤቱ ኃላፊ ፕሮፌሰር ዮናስ እንዳለ ገዳ እና በጀርመን የድረስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር እና ብዙ መጽሐፍት የደረሱት ዶክተር ዋልተ ንጉስ ዳርጌ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። ወደ ዝግጅቱ።
ዶክተር ዋልተ ንጉስ፣ በኢትዮጵያ በቅርቡ የሚታዩትን ሁኔታዎች መሰረት ያደረገ እንዲያውም እርሶ ማስታወሻ ጽሑፎ ካላወቅ ነው ሊያጠፋን ይችላል፣ በግል በፖለቲካና ማህበራዊታችን ጭምር የሚንጸባረቅ ይሉታል። ይሄ ኃይል የተቀላቀለበት በጣም ስሜታዊነት የጎላበትና አልፎ አልፎም ጠባጫሪነት ጭምር የሚታይበት ዝንባሌ ነው መነሻ የሆኖት። ያልተጣራ መረጃ ይዞ ሊያስከትል የሚችለውን ጣጣ ሳይመዝኑ ግለሰቦች ይበልጡን በስሜት በመመራት የሚፈጽሙትን ድርጊት ነው መሰረት ያደረጉት። በቅድሚያ እስኪ የዚህን ጽንሰ ሐሳብ ምንነት ያስጨብጡን።
ኦኬ። ጥሩ ትርጉም ስለሌለን ምናልባት አግሬሽን በሚለው እኔ ብቆይ እመርጣለሁ። በስነ ልቦና አግሬሽን የሚባለው ባህሪ ቁጣን ያዘለ የኃይል ድርጊት ሊሆን ይችላል። ሰውንም በጉልበት የሆነ ነገር ማድረግ ማለት ነው። ጉልበትን በሌላው ነገር ላይ ማሳረፍ፣ ይሄ ውጫዊ ኃይል ይባላል። ግን አግሬሽን የተለያየ አይነት አለው። አሁን ስነ ልቦና ጠበብቶቹ ፓሲቭ የሚሉት አግሬሽን አለ። ፓሲቭ ወደ ውስጥ አናወጣውም፣ ግን ቁጣችንን በዝምታ እንገልጣለን፣ በማኩረፍ እንገልጣለን። ሌላው ሊጎዳ በሚችሉ አካላዊ ባልሆኑ ግን በተለያዩ መንገዶች እንገልጻለን። ይሄ ፓሲቭ የሆነ አግሬሽን ነው። ከሁለቱ ደግሞ በጣም የሚብሰው ኢምፕሎድድ አግሬሽን ይባላል። ወደ ውስጥ የፈነዳ አግሬሽን ምናልባት መኖሩም አይታወቅም፣ ግን ውስጥን በጣም ያቆስላል። ራስ ነው መጀመሪያ የሚጎዳው፣ በኋላ ግን በማህበራዊ ግንኙነቶች ላይ በተለይ ለእኛ በጣም ቅርብ የሆኑ ሰዎች ላይ ኢፌክቱ ይገለጻል። ይሄ ላተንት የሆነ ደረጃ ላይ ከሆነ ምንም የማይጎዳ የሚባለው ደረጃ ላይ ሰው ብዙ ጊዜ ውስጡን ይበላል። ነገር እንደዚህ ብላኝ ነው፣ እንደዚህ ለማለት ፈልጎ ነው፣ እንደዚህ አድርጎ ነው እና ያተክናል። መጀመሪያ ራስን ይጎዳል። እንግዲህ አይኛው ብዙ ጊዜ ደስታችንን ይወስድብናል። መሳቅ አንችልም። ቀልዶችን በቀላሉ አያፈቁም። እየባሰ ሲመጣ ግን አሁን በተለይ በአሜሪካ መሳሪያ በያዙ ሰዎች ላይ የምታየው አይነት ድርጊት አንዳንዴ ፈንቅሎ ይወጣልና ህጻናትን ይገድላል። ከኛ ጋር ግንኙነት የሌላቸውን ሰዎች ሁሉ ሊጎዳ ይችላል እና ይሄ በአጠቃላይ እነዚህን ማግሬሽን እንላቸዋል። በምዕራቡ ዓለም አግሬሽን በጣም በከፍተኛ ትኩረት እየተመረመረ ያለ ስነ ልቦናዊ ባህሪ ነው። ምክንያቱም እንዳለ ማህበራዊ ግንኙነታችን በጣም የሚያበላሽ ከፍተኛ ባላንጣ ሆነ።
መልካም። የጽንሰ ሐሳቡን ምንነት ለመመርመር መንደርደሪያውን አስጨብጠውናል ዶክተር ዋልተ ንጉስ። ቀደም ባለው የማስተዋወቂያ ዝግጅታችን እንዲህ ያለው ፈተና ስነ ልቦናዊ መስታወት ያሉትን ራስን መልሶ መመልከቻውን ባለማየት የሚኬድበት መሆኑን ገልጠዋል። እስኪ ፈታ ፈታ ያድርጉልን። እንዴት ነው ይሄ ስነ ልቦናዊ መስታወት ያሉት ራስን መልሶ ማያው? ይህን በኃይል የሚገለጽን ባሌ ለመመርመር ለማወቅ በገዛ ፈቃድ ያን ለመረዳት የሚሞከርበትን መንገድ ቢያስረዱን።
በወጣትነቱ ያለፈ ታላቅ ራሻዊ የስነ ጽሁፍ ሰው ሌርሞንቶቭ የሚባል ደራሲ ነገር ሲገባን ለራስም ለሌላውም ይቅርታ ማድረግ እንችላለን ይላል። እንግዲህ ከመረዳት የሚመጣ ፈውስ አለ። አግሬሽን ችግር እንደሆነ በእኛም ላይ ወይንም አብረው በሚኖሩ ሰዎች ላይ ችግር እንደሆነ አውቀን ሰዎች በተለይ በዛ ችግር ላይ የተያዙት ሰዎች ራሳቸውን ማየት የሚችሉበት ደረጃ ላይ በሽታው በጣም ብሶ ሰው ራሱን ማየት የሚሳንበት ደረጃ አለ፣ ወይንም እውነታውን መመልከት የሚያቅትበት ደረጃ አለ። ሰዎች ራሳቸውን እንዲያዩ በውስጥ እየተካሄደ ያለው ቁጣ ነው፣ ከመጠን ያለፈ ያልተመጣጠነ ቁጣ ነው፣ ወደ ድርጊት የሚወስደው ቁጣ ነው ብለው ራሳቸውን ካዩ የመጀመሪያ ነገር ያው ቆም እንዲሉ ያደርጋቸዋል። ቢችሉ ደግሞ እንዲጸየፉት እና ይሄ የኔ አይደለም፣ ስለዚህ አይ ዲስ ኦን ወይንም እክደዋለሁ፣ ከኔ ጋር አብሮ ደባሎ ሊኖር አይችልም፣
ምንን ሊገልጽ አይችልም።
አዎ፣ የጠላትን ጉልበት በቅጡ ከማወቅ ማለት ነው። አሁን እኛ ወደ ጫካ ሽርሽር ሄደን ከሩቅ አንበሳ ሲመጣ ብናይ እና ሳንሰው የአንበሳውን ጉልበት በደንብ ከተረዳን አሁን በቃ መሸሻ ጊዜው ነው ብለን መፍትሄ እንፈልጋለን። ቁጣን ልክ እንደ አንበሳ መውሰድ እንችላለን፣ ሰባሪ አንበሳ እና ውስጣችን ውስጥ እንዳለ የሚያሳየን ነገር ካለ የአሁን የስነ ልቦና መስታወቶች የምንላቸው ይሄ አሁን የምናደርገው እንዳልኩ ውይይት ነው። በዚህ ነገር ላይ የተጻፉ ጽሁፎች በትምህርት ቤቶቻችን ደግሞ በደንብ ትኩረት ተሰጥቶባቸው በካሪኩለሞቻችን ተካተው አግሬሽን በጣም ትልቅ የማህበራዊ ደህንነት ባላንጣ እንደሆነ ታውቆ ሰዎች ራሳቸውን እንዲፈትሹ ከተደረገ አንደኛ አቅሙን እናያለን። በጣም ሊጎዳ ሊሰብር እንደሚችል ሊበታትን እንደሚችል አቅሙን እናያለን። ሁለተኛ ነገር ደግሞ እንዳልኩ ዲስኦን ማድረግ እንችላለን። በቃ አልፈልገውም፣ ከኔ ጋር እንዲዳበል አልፈልግም፣ የምወዳቸውን ሰዎችንም እኔንም ይጎዳል፣ አግሬሽን ያጠፋል። ጸጋዬ ገብረ መድኅን በእሳት ላይ አበባ ላይ ልማድ ፊት እንዳሳዩት ነው፣ ወይ ይጠፋል ወይ ያጠፋል፣ ከርሞም የበለጸገ ነው ተፈጥሮ ይሆናል ይባላል ይላል። እና ይሄ የሚያጠፋ ተፈጥሮ ነው። እኛን ያጠፋል፣ አካባቢዎች አብረውን የሚኖሩትን ሰዎች ያጠፋል፣ በጣም በጣም ይጎዳል። አሁን ደግሞ በኢትዮጵያ ያለውን ነገር ስናይ ኢቭን ሀገራችንን በጣም አስጊ ወደሆነ ሁኔታ ውስጥ ነው እየወሰዳት ያለው። ቀላል ድርጊት አይደለም እየተካሄደ ያለው።
ፕሮፌሰር ዮናስ የአንጎል ሕክምና ባለሙያ በሰዎች ጠባይ ላይም ያሉ ጉዳዮችን ከቀደመ የጥናት ጽሑፎ ጀምሮ የመከታተል እድል አለዎትና እስኪ በቀደመው ላይ ሀሳብ ይሰንዝሩ። ምን ይመለከታሉ? ምናልባት ተከታይ የቀጥታ ጥያቄ ከማንሳቴ በፊት
አንድ ሰው ስለ ራሱ ያለው አስተሳሰብ፣ ስለ ሌሎች ሰዎች ያለው አስተሳሰብ፣ ስለ ዓለም ያለው አስተሳሰብ እና ኮግኒቲቭ ሪጂዲቲ ከመጠን በላይ በችኮነት የሚያይ ከሆነ ሌሎች ሰዎች ተነስተውብኛል፣ ሊያጠፉኝ ነው፣ ሊያጠቁኝ ነው ካለ አንድ ሰው እንደዚህ ብሎ የሚተረጉም ከሆነ እንደዚ አይነት አመለካከት ካለው በዛ ግለሰብ ላይ ከፍተኛ የንዴት እና የስጋት ስሜት ሊፈጥር ይችላል። ሁሉ ነገር የሚደረገው እኔ ላይ እኔን ለማጥፋት ነው ብሎ ስላሰቡ አግሬሽን ውስጥ ወሰዳቸው ብለን ልትወግሞ ይችላል። ስለዚህ ይሄ ቢ የምንለው ያለውን ፈተና የምንተረጉምበት የምንመረምርበት ያ መነጽር የምናደርገውን ጸባይና ባህሪ የሞሽ የስሜት መጠን ይለካዋል እና ያንን ዲ ደግሞ አይ መስት አዘርስ መስት ኦር መስት ኖት ዘ ወርልድ መስት ኦር መስት ኖት በሚለው እነዚህን ሶስቱ ላይ ካተኮር እነዚህን ሞዲፋይ በማድረግ ከልክ ያለፈ የስሜት መጠን ውስጥ እንዳይገባ እና ችግር እንዳይኖር ማድረግ ይቻላል በሚል ይህንን አጥንተው ስራ ላይ ውለው በዚህ መንገድ ብዙ እርዳታ ይደረጋል።
ብዙ የስነል ቦና አዋቂዎች እንደምን ዘዴ ተጠቅመው በዛ መንገድ ብዙ ውጤቶች ታይተዋል። በግለሰብ ደረጃ ነው እንግዲህ፣ በህብረተሰብ ደረጃ ሲታይ ይሄ ምናልባት ሶሻል ሳይኮሎጂስቶች እንደዚህ ተያስስትበት ይችላል።
መልካም ዶክተር ዋልተ ንጉስ፣ እንዲህ ያለው ከመጠን ያለፈ ቁጣ፣ ቀደም ብለው አጥፊነቱን ቅርብ በሆነ ስሜት እንድናየው ያነሱት አይነት ጠባይ ራስንም ሌሎችንም ሊጎዳ የሚችል ሁኔታ አንዳንዴ በምክንያታዊ ሁኔታዎቹ ሊነሳ ይችላል ወይ? የመጠቃት ስሜት በአንድ ግለሰብ ወይም በማህበረሰብ ላይ የሚደረግ ወይንም ደርሷል ተብሎ የሚታሰብ በደል ሊያነሳሳው ይችላል ወይ? እንደምንስ አሉታዊውን ከአዎንታዊው ያ ምናልባትም ትክክለኛ የሚመስል የቁጭት ስሜት ከሚያመጣውና ይሄ ከመጠን ያለፈ ቁጣ መሰረት የሳተ ማህበረሰብንም የማይጠቅም ግለሰብንም የሚያጠፋ ቀደም ብሎ እንዳሉት እንዴት ሁለቱን በማስተዋል መለየት ይቻላል? በርግጥስ በመክንያታዊነት ሊመጣ ይችላል ወይ ይሄ ስራሱ?
እንደሰማችሁት ውይይቱ አልተቋጨም። ለዛሬው ፕሮፌሰር ዮናስ እንዳለገዳንና ዶክተር ዋልተ ንጉስ ዳርጌን እናመሰግናለን። ዝግጅታችን ይቀጥላል። ህገ መንግስትና የህግ የበላይነት።
ኢትዮጵያ ውስጥ በአሁኑ ወቅት በተለያዩ ርዕሰ ጉዳዮች ላይ ነጻና ግልጽ ውይይቶችና ክርክሮች የሚደረጉባቸው መድረኮች እየተፈጠሩና እየበዙም መሆናቸው ይታያል። ከሀገሪቱ ችግሮችና ብዛትም ሆነ ስፋት ጋር ሲነጻጸር ግን በቂ ናቸው ማለት አይቻልም የሚሉ ብዙ ናቸው። ዳትም ኮሚኒኬሽንስ እና ፖሊሲ ኮንሰልቲንግ የሚባል የግል ኩባንያ ባለፈው ሳምንት መገባደጃ ፌዴራሊዝምና ህገ መንግስታዊነት በኢትዮጵያ በሚል ርዕስ ተመሳሳይ መድረክ አዘጋጅቶ ነበር። ውይይቱን የተከታተለው መለስካቸው አምሃ ተከታዩን ዘግቧል።
ፌዴራሊዝምና ህገ መንግስታዊነት በኢትዮጵያ በሚለው ርዕስ ላይ ለውይይቱ ሐሳባቸውን ያቀረቡት ስድስት ሰዎች ያነሷቸውን ቁም ነገሮች በሙሉ ማንሳት ለዚህ ዝግጅት ያዳግታል። ለውይይቱ መነሻ ሐሳብ ያቀረቡት ሰዎች ሁሉ ከሞላ ጎደል የተስማሙባቸው የሚመስሉትን ነጥቦች ግን ነቅሶ ለማውጣት ቢሞከር የሚመስለው ይህንን ነው። አንገብጋቢና በተለያየ መልኩ ከብዙ አቅጣጫ የሚነሱ የሚመስሉ ነጥቦች ጥቂቶቹ ከአዲስ አበባ ዩኒቨርሲቲ ዶክተር አሰፋ ፍስሐ ያነሷቸው ይገኙበታል። ቀደም ሲል በተጠቀሰው የመወያያ ርዕስ ላይ የራሳቸውን ትንታኔ ከሰጡ በኋላ አሁን በአስቸኳይ መሆን አለበት ያሉት አገልግሎት የሚሰጥ መንግስት ይኑረን ነው።
የመጀመሪያው ነገር ፋንክሽኒንግ ስቴት የግድ ያስፈልገናል። ፌዴራልም ሆንን ምንም ሆንን ተጨቃጭቀን የምንከልሰው ነገር እንዳለ ሆኖ መንግስት ማድረግ የሚገባው ሚኒማም ነገር ማድረግ ካልቻለ አይደለም ፌደራል ለመሆን ላለመሆን እንደ ሀገርም ለመቀጠል በጣም አስቸጋሪ ደረጃ ላይ ደርሰናል። ይሄ ግድ ይመስለኛል። ፋንክሽኒንግ ስቴት ይግድ ያስፈልጋል። መዘጋጃ ቤት ስንሄድ የምንፈልገው ግልጋሎት የሚሰጠን፣ መብራት ኃይል ስንሄድ የሚፈልገው አገልግሎት የሚሰጠን፣ ይሄ ደግሞ ገጠርም ከተማም ላለው ማህበረሰብ እኩል የሚያገለግል የመንግስት ተቋም የግድ የሚያስፈልገን ይመስለኛል። በዚህ ዙሪያ በጣም በርካታ ችግሮች እንዳሉ እናውቃለን። ሁለተኛው የሚያሰጋኝ ነገር በጣም በርካታ ፋንደመንታል የሆኑ ችግሮች በተለይ ባለፉት ለውጡ ከመጣ በኋላ የምናያቸው ነገሮች በሳይለንስ የማለፍ ነገር አለ። ሆን ብሎ መንግስት ለመመለስ አለመፈለግ፣ መንግስት ሆን ብሎ ላለመመለስ ሲፈልግ እኔ በጣም ግራ ይገባኛል። አንዳንድ ጊዜ ለምንድን ነው እንደዛ የሚለው ጥያቄ በጣም ያሳስበኛል። ለምንድን ነው እሱ የደቡብ ክልል ነው? ለምን የደቡብ ክልል እንደዛ እንደሆነ አይ ቲንክ ብዙዎቹ የምታውቁት ነው። በኋላ ጥያቄ ካለ ላብራራው እችላለሁ። ግን ጥያቄ የሲዳማ ጉዳይ ሁላችንም እንደምናውቀው በጣም ረጅም ጊዜ የቆየ ጥያቄ ነው። አንዳንዴ በጥንቃቄ አንዳንዴ በኃይል ተይዞ የቆየ ጥያቄ ነው። በኋላ ተለቀቀና ማንኛውም ከፀሐይ በታች ያለ ጥያቄ ይቀርብ ተባለ። ጥያቄዎቹ ቀረቡ። አንቲል ላስት ዊክ መንግስት በምክር ቤት መልስ እስከሰጠበት ጊዜ ድረስ የደቡብ ክልል በተመለከተ እንደዚህ እየተተረተረ እየታየና መተርተሩ ሊፈጥረው የሚችለው አደጋ እጅግ በጣም ከባድ እንደሆነ እየታወቀ ዝም ማለት በጣም ከባድ ነው።
በየጊዜው ለሚነሱ የተለያዩ ጥያቄዎች ከመንግስት በኩል በዝምታ ሲታለፉ የሚሰጠውን አጠቃላይ መልእክትም አደገኛ እንደሆነ ዶክተር አሰፋ አንስተዋል።
ህዝብ ቆጠራ ማካሄድ አለመካሄድ፣ ምርጫ ማካሄድ አለመካሄድ፣ ዝም እስከ መቼ? ዝምታውን ቻሌንጅ የማደርገው በአንድ መሰረታዊ ምክንያት ነው። እኔ ዝም ብዬ ክሪቲሳይዝ ለማድረግ ምናምን ስለምፈልግ አይደለም። ግን የሚያሳስበኝ ነገር ምንድን ነው? መንግስት አክት ባላደረገ ቁጥር እንደ በፊቱ ዝም ብሎ የሚጠብቅ ዜጋ አይደለም። አሁን ያለው ቪጅላንት ግሩፖች፣ የወጣቱ ኃይል የታጠቀውም ያልታጠቀውም መንግስትን ተክቶ የመንግስት ራ እየሰራ ነው። የመንግስት ራ ስል ኔጌቲቭም ፖዚቲቭም ማለት ነው። ስለዚህ አክት ባለማድረግ ወሳኞቹን ጥያቄዎች በማስተላለፍ ፖስትፖን በማድረግ የባሰ መንግስት ራሱን ገመድ እያጠነጠነ እንደሆነ ይገባኛል። ስለዚህ ወሳኝ የሚባሉት ጥያቄዎች ላይ በየጊዜው መፍትሄ መወሰንና ሊድ ማድረግ
በፖለቲካ ኃይሎች መካከል ያለውን ልዩነትም እንዴት ይፈታል የሚለው ጥያቄ ዶክተር አሰፋ ፍስሐ መፍትሄ ነው ያሉትን ሰንዝረዋል። ከሁሉ አስቀድሞ ግን የፖለቲካ ኃይሎች ማንኛውንም የኃይል እርምጃ ለማውገዝ መስማማት እንዳለባቸው አስገነዝባሉ።
ፖለቲካል ሴትልመንቱ አሁን ባለው በኢህአደግም በውስጡ ከዛ ደግሞ በሌሎች ኃይሎች መካከል ያለው ውጥረት መፍትሄ ማግኘት የሚችል ከሆነ ብቸኛው አማራጭ ቁጭ ብለው ወደዚህ ችግር ውስጥ እንዴት ገባን፣ ከዚህ ችግር ውስጥ እንዴት እንውጣ የሚል የጋራ ስምምነት ማውጣት ያስፈልጋል። መጀመሪያ ኃይልን እንደ አማራጭ መውሰድ ሙሉ በሙሉ ሪናውንስ ማድረግ፣ ኃይል አማራጭን ሙሉ በሙሉ ከጠረጴዛ ዙሪያ ማውጣት፣ ቀጥሎ ባሁንና በሚቀጥለው ምርጫ መቼ እንደሆነ ባይታወቅም ያለውን ዘመን የፖለቲካ አደጋው እንዴት ልንወጣው እንደምንችል ግልጽ አቅጣጫ ማስቀመጥና ፕራዮሪቲ ማስቀመጥ። ሁሉም ጥያቄዎች ሊመለሱ አይችልም፣ አሁን ግን ኪ የሆኑትን ነገሮች አስቀምጦ በጊዜ ሰሌዳ ሁሉም በማስማማት ከዛ ከተቻለ ህዝቡን በጎን በማሰለፍ ጥያቄዎችን የመውጫ ቀዳዳ ማስቀመጥ ችግሮችን የተሻለ ለመፍታት እድል የሚፈጥር ይመስለኛል።
ዶክተር አሰፋ ለገዢው ፓርቲም ሌላ ምክር አላቸው።
አሁን ስልጣን ላይ ያለው ኃይል ኢህአደግ አይዲዮሎጂ ከራቀው በጣም ቆይቷል። እኔ የትኛውም አይዲዮሎጂ አስቀሪ አይደለም፣ ግን አይዲዮሎጂ የሌለው ገዢ ፓርቲ ራሱን ለፋሽዝም እያዘጋጀ ይመስለኛል። በፊት ኢህአደግ የሚባለው ኃይል አራት የተለያዩ ህብረ ብሔር ድርጅቶች እና አጋር ድርጅቶች የሚባሉት በአንድ አይዲዮሎጂ እንደዚህ ታቅፈው የነበሩ ናቸው። አይዲዮሎጂው ሲፈረከስ አንዱ ሊብራል ነኝ ሲል ሌላው ወደዚህ ወደዛ ሲል ክፍተቱ በፋሽዝም በብሔርተኝነት ጫፍ በሄደ ብሔርተኝነት ለዛም እየተወረረ ራሱን ለፋሽዝም እያጋለጠ ይመስለኛል። የዚህ ማሳያው በሚያሳዝን መልኩ ያለፈው ሁለት ሳምንት የተከሰተው አደጋ አንዱ ማሳያ ይመስለኛል። ግን አይ ቲንክ ያለፉት 3 4 አመታት ያየናቸው በየክልሉ የታዩ አደጋዎች የዛ መገለጫዎች ናቸው። ስለዚህ ለራሱ ሲል አይዲዮሎጂ ቢኖረው ይሻላል፣ ምክንያቱም የተበተነው ኃይሉን መሰብሰብ ያስፈልገዋል። በምርጫው አንዱ ነገር እስኪሆን ድረስ ወይስ እስኪሸነፍ ወይስ እስኪያሸንፍ ኃይሉም ያሰበሰበበት ብቸኛው መሳሪያ አይዲዮሎጂ ነው። ስለዚህ ሚኒማም የሆነ ፕላትፎርም ፈጥሮ ኃይሉን አሰባስቦ ከችግር ራሱን ካላወጣ አገሪቱንም ችግር ውስጥ እንዳይከታት ያሳስበኛል።
ችግሩ መዋቅራዊ ስለሆነ መፍትሄውም መዋቅራዊ መሆን አለበት የሚሉት ደግሞ አቶ ሙሉጌታ አረጋዊ ከአዲስ አበባ ዩኒቨርሲቲ እና አቶ ልደቱ አያሌው ናቸው። ይህን በሚቀጥለው ዝግጅት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ዝግጅታችን ይቀጥላል። በኦሮሚያ ፖሊስ ኮሌጅ ሰንቀሌ ማሰልጠኛ ካምፕ ውስጥ የሚገኙ ታራሚዎችና ሰልጣኞች ትናንት የረሃብ አድማ መምታታቸው ታውቋል። ሰልጣኞቹ ለአሜሪካ ድምፅ ሬዲዮ በሰጡት ቃል የኦሮሞ ነጻነት ግንባር ሸኔ ናችሁ ተብለን ተሐድሶ ስልጠና አስገብተውን ነው ብለዋል። የክልሉ ጸጥታ ቢሮ በግቢ ውስጥ አድማ አልተደረገም ብሏል። ፀሐይ ዳምጠው ዝርዝሩን ይዛለች።
ትናንትና ከቀኑ 5 ሰዓት ጀምሮ በሰንቀሌ ማሰልጠኛ ካምፕ የሚገኙ 4000 የሚሆኑ ታራሚዎችና የታድሶ ሰልጣኞች የራብ አድማ ማድረጋቸውን አንዳንድ
እኛ ወደ ኮሌጁ ከመጣን አንድ ወር አልፎናል። ከኦነግ ታጣቂዎች ጋር ትስስር አላችሁ፣ የኦነግ ታጣቂዎችን ትቀልባላችሁ ተብለን ነው የታሰርነው። ግንቦት 7 ነው ወደ ማሰልጠኛ ካምፕ የመጣ ነው። በወረዳና ዞን 4 ወር 3 ወር ሁሉ የታሰሩአሉ። የመጨረሻው ወደዚህ የመጡት
ሌላው ስሙ እንዳይጠቀስ የጠየቀው ሰልጣኝ ወደ ሰንቀሌ ማሰልጠኛ ካምፕ ከመጣን ብዙ እንግልትና ድብደባ ደርሶብናል፣ ለዚህ ነው የራብ አድማ ያደረግነው ስል ተናግሯል።
ብዙ ችግሮች ደርሰውብናል። ለሕክምና ሄደን አናክማችሁም፣ እዚህ ባጀት የላችሁም አለ። አንድ ሴት በሰደፍ ተመታ፣ ከማህፀኗ ደም እየፈሰሰ ሕክምና አላገኘችም። በገንዘብ እንዳናድናት ወይም እንዳናሳክማት ተከልክለናል።
በማሰልጠኛ ካምፕ ውስጥ የሚገኙ ሰዎች የመንግስት ስራ ኃላፊዎች፣ ተማሪዎች፣ ነጋዴዎች እና የተለያዩ የስራ ዘርፍ ላይ የተሰማሩ ናቸው ያለው ሌላ አሰልጣኝ በበኩሉ የሰብአዊ መብት አያያዝ ላይ ችግሮች እንዳሉ ተናግሯል። በተለይም ሴቶች ላይ ጉዳት እየደረሰ ነው ብሏል።
እኛ
የኦሮሞ ነጻነት ግንባር ሻኔ ናቸው ተብለን ነው ከመኖሪያ ቤታችን የተወሰድነው። ከ180 የመንግስት ስራ ኃላፊዎች ነን፣ ሌሎችም አሉ። እርጉዝ ሴቶችም 5 ናቸው። በካምፕ ውስጥ ድብደባ አለ። የነበረው ስርዓት ቀጥሏል። ቤተሰቦቻችን የት እንዳለን አያውቁም።
ጉዳዩን አስመልክቶ የአሜሪካ ድምጽ ራዲዮ የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ ኮሎኔል አበባ ገረሱን አነጋግሯል። ኮሎኔል አበባ ገረሱ የራብ አድማ በሰንቀሌ አልተደረገም ሲሉም ተናግሯል።
በኮሌጁ የረሃብ አድማ አልተደረገም። የታመሙ ሰዎችም ካሉ መታከም ይቻላል። ይሄው ነው።
ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ሀይዳም ጠውን እናመሰግናለን። በቀጣዩ ዘገባ ወደ ሊቢያ ይሆናል የምናመራው። መንግስታትና ዓለም አቀፍ ድርጅቶች ባለፈው ሳምንት ሊቢያ በሚገኘው የፍልሰተኞች ማጎሪያ ሰፈር ላይ የተፈጸመውን የአየር ድብደባ እያወገዙ ናቸው። በአየር ድብደባው ከ50 በላይ ሲቪሎች ተገለዋል፣ ቢያንስ 130 ደግሞ ቆስለዋል። ዘጋቢያችን ሄደር መርዶክ ጭንቅ ላይ ያሉት ፍልሰተኞች አሁንም አውሮፓ ለመግባት ጥረት እያደረጉ መሆናቸውን ከሊቢያ ትሪፖሊ በላከችው ዘገባ ገልጻለች። አዳነች ፍሳሐዬ ታቀርበዋለች። በመቶዎች የሚቆጠሩ ፍልሰተኞች ከተያዙበት ክፍት ግቢ ግንቦች ጀርባ የሚሰማ ድምጽ ነው። የቦምብ ድብደባ የማጎሪያውን ማዕከል ክፍሎችን በማፍረሱ ነው ሰዎቹ በክፍት ቦታ የሚገኙት። በቦምብ ጥቃት ከ50 በላይ የሚሆኑ ሰዎች መገደላቸው የሚታወቅ ነው። የያዟቸው ምልክቶች ሞትን ብቻ ነው የምንጠብቀው፣ ስብና የለም የሚሉ ናቸው። ከእስር ተለቀው በሰላም ከሊቢያ መውጣት እንደሚፈልጉ ነው የሚናገሩት። ጦርነት ከሚካሄድበት ቦታ በማይሎች ርቀት የሚገኙ ቢሆንም ከጦርነቱ ድምፅ አራቁም። አንዳንዶቹ ቤተሰቦች ባይታሰሩም መሄጃ የላቸውም፣ የሚተኙትም ውጭ ነው። አብዛኞቹ ሊቢያ ያሉት ፍልሰተኛ ቤተሰቦች ጦርነትና ፍጅትን ሸሽተው ከሱዳን የተሰደዱ ናቸው። ሊቢያ ላይም ከጦርነት ለመሸሽ ተገደዋል። ኋላ ደግሞ ለአስቸኳይ ጊዜ ተጠለውበት ከነበረው ቦታ ተባረሩ። በአሁኑ ወቅት ለአንድ ሳምንት ያህል እዛው የምትኖረው ናይማ የተባለች ሴት ትሪፖሊ ያለው መኖሪያ ቤቷ በጦርነት ቀጠና ላይ እንደሚገኝ ገልጻለች። ቤቱ ሙሉ በሙሉ ጉዳት ደርሶበታል። በሮችም ሆነ መስኮቶች የሉትም። እዛ መቆየቱ ለደህንነት አያስተማምንም። ከትሪፖሊ ወጣ ብለው በሚገኙት ማጎሪያ ሰፈሮች ላይ ያሉት ሌሎች ሴቶችና ልጆች ከእስር የመፈታት ተስፋን ሰንቀው እየተሰቃዩ ነው። አንዳንዶቹ ሴቶች ከናይጄሪያ አስከፊ ድህነት ሸሽተው የሄዱ ሲሆኑ የህገ ወጥ ሰው አሸጋጋሪዎች ሰለባዎች ናቸው። እንደዛም ሆኖ በጉዟቸው ለመቀጠል የቆረጡ ናቸው። ወደ አውሮፓ እናመራችኋለን ላሏቸው ሰው አሸጋጋሪዎች በአስር ሺዎች የሚቆጠር ዶላር ካልከፈሏቸው እንደሚረገሙ በእስር ያለች መርሲ የተባለች የስምንት ወር ዕድሜ ሕፃን ያላት ሴት ተናግራለች።
ከተረገምሽ ትሞቻለሽ ወይም እብድ ትሆኛለሽ። ምንም ማድረግ ማትቺ ዋጋ ቢስ ትሆኛለሽ፣ ታብጃለሽ።
አውሮፓ የመግባቱ ጉዳይ እየከበደ እንደሄደም መርሲ ገልጻለች። የባህር በሮች ስለተዘጉ በምዕራቡ ዓለምም ጸረ ፍልሰተኞች ስሜት ስላለ ከባድ ሆኗል ትላለች። ሆኖም እንደ ብዙዎቹ ፍልሰተኞች ወደ አውሮፓ በማምራት እቅዷ እንደምትቀጥል ገልጻለች።
አመሰግናለሁ አዳነች። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። አሁን ከእናንተ ከደረሱን አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ውድ ቢዎች እንደምን አላችሁ? የዘወትር አድማጫችሁ ደምስ ደመቀ ነኝ ከደቡብ አውስትራሊያ።
እኔ አንድ ባለሙያ ቀርታችሁ ብታወያዩ ግር ያለኝ ጉዳይ ስላለ በህገ መንግስቱ ዙሪያ የሲዳማን ጥያቄ በተመለከተ ትንሽ ማብራሪያ እንዲሰጡልኝ ነበር የደወልኩት። ያው ሰሞኑን ሁላችንም እንደምንሰማው የሲዳማ ዞን የክልል ጥያቄ አንስተዋል። ይህንንም ደግሞ ለማስፈጸም የፌዴራል መንግስት ተቀባይ ካላደረገው በ11/11/11 የራሳችንን ክልል እናውጃለን ብለዋል። እኔ እነሱ ጥያቄ ላይ ሳይሆን የህገ መንግስቱ ጥያቄ ላይ ነው። በህገ መንግስቱ አንቀጽ 47 ላይ የኢትዮጵያ ፌዴራል ዴሞክራሲያዊ ሪፐብሊክ አባላት ይልና 9 ክልሎችን ዘርዝሯል። ስለዚህ የሲዳማ ክልል ይህን ጥያቄ ሲያነሳ በዚህ አንቀጽ መሰረት 10ኛ ክልል ሆኖ የፌዴራል መንግስቱ አባል ሆኖ ይመዘገባል ወይ? በህገ መንግስቱ ላይ 10ኛ ሆኖ ያ ከሆነ የህገ መንግስት ማሻሻል ጥያቄ አያስነሳም ወይ? ምክንያቱም የክልሎች በዚህ በ9 ክልሎች ውስጥ የሚኖሩ ብሔር ብሔረሰቦች በንዑስ አንቀጽ 2 መሰረት የራሳቸውን ክልል ማቋቋም ይችላሉ ይላል እንጂ የፓብሊኮ አባላት ይሆናሉ አይልም። አባላት መሆንና የራሳቸውን ክልል መመስረት የተለያየ ስለሆነ ይህን ነገር እስቲ የህግ ባለሙያ ጠይቃችሁ መልስ ብትሰጡኝ ደስ ይለኛል። ሁለተኛ ጥያቄ አሁንም በዚህ በሲዳማ ክልል ዙሪያ ዶክተር አብይ ወደፊት የተጋረጠባቸው ትልቅ ጥያቄ አለ። ይህን ነገር በ11/11/11 እናስፈጽማለን ካሉ የፌዴራል መንግስቱ ምን አይነት እርምጃ ነው የሚወስደው?
ኤሌክትሪክ ሊቢያዎች እንደምን አላችሁ? እኔ ዛሬ ማስተላለፍ የፈለኩት ለውድ ጠቅላይ ሚኒስትራችን አብይ ነው። ኢትዮጵያ ህዝብ በጥርጣሬ ማይበት ምክንያት በየቦታው በአማራ ክልል፣ በኦሮሚያ ክልል፣ በሶማሌ ክልል እየተባለ የክልሉ የጎጡ ችግር በዘር የተከፋፈለው ችግር ሀገሪቱን ያበጣበጠ ሰላም እንደሌለ እንደውም እርሶ ከመጡ በኋላ የሞተው ህዝብ እንደበዛ ከስቃሴውንም ያን የመሰረት ግል በእርሶ ምክንያት እንደተበላሸ ነው አንደርስታንድ እያደረግን ያለ ነው። እና በእውነት በትክክል ለኢትዮጵያ የሚሰሩ ከሆነ ከላይ ሁኖ ሰራዊት አለኝ ምን አለኝ ያለ በክልል የተደራጀውን የክልል ሰራዊት አሰባሰው ጥሪ አድርገው የትግራዩንም የአማራ ክልሉንም የሶማሌውንም የኦሮሚያውንም በአንድ ካምፕ አድርገው ሚክስ አድርገው አንድ ኃይል አድርገው ያሰልፉት ሰላም ይመጣል። አለበለዚያ ግን አቶ መለስ ከረጢት ይዘው አንድ ሰው አዲስ አበባ ክልል ነው አምቦ ሴሩ ሌላ እዛ ሴሩ ሌላ እንደ የተለዋወጡ የሚናገሩ ከሆነ ሊረዱ አይችሉም። የሚናገሩት እውነት እንዲሆን ከተፈለገ ትግራይ ውስጥ ያለውን ችግር ማጥፋት አለበት። ሁላችን እኩል ያደረገን የሚችለው ፌር የሆነ እርምጃ ሲወሰድ
የተከበራችሁ አድማጮች ዝግጅቶቻችንን በአሃዱ 94.3 በቪኦኤ አምሃሪክ ፌስቡክ ላይቭ በናይል ሳት በእጅ ስልኮቻችሁ ማዳመጥ ትችላላችሁ። የማጠቃለያ ዜና
መልሶ ለማቋቋምና ለዘላቂ ልማት የሚውል ከዴንማርክ ከጃፓንና ከተባበሩት መንግስታት የልማት መርሃ ግብር በተገኘ $5 ሚሊዮን 5000 ሰዎች በመጀመሪያ ዙር ተጠቃሚ እንደሚሆኑ የመርሃ ግብሩ የኢትዮጵያ ኃላፊ አስታወቁ። በምስራቅ ሐረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ በሚል ተጠርጥረው ታስረው የነበሩ 56 ሰዎች በሙሉ የዋስትና መብታቸው ተከብሮ ከ10 ቀናት ቆይታ በኋላ መለቀቃቸው ተገለጸ። በቤንሻንጉል ጉምዝ ማንዱራ ወረዳ 7 ሰዎች በመግደል የተጠረጠሩ 14 ግለሰቦችን መያዙን የክልሉ የጸጥታና የሰላም ግንባታ ቢሮ አስታወቀ። የህዝባዊ ወያነ ሐርነት ትግራይ ህወሓት ማዕከላዊ ኮሚቴ በዛሬው ዕለት አስቸኳይ ስብሰባ አድርጎ በተለያዩ ሀገራዊና ክልላዊ ወቅታዊ ጉዳዮች ላይ ተነጋግሯል። ኢትዮጵያና ኤርትራ ከ20 ዓመታት በኋላ ታሪካዊ የሰላም ስምምነት ያደረጉበትን የዛሬውን አንደኛ ዓመት ምክንያት በማድረግ ሂዩማን ራይትስ ዋች ባወጣው መግለጫ ኤርትራ ውስጥ በዓመቱ ውስጥ የተከናወነ ይህ ነው የሚባል ለውጥ የለም ብሏል። ከባድ የገንዘብ ጥረት ስላለ የየመኑ የኮሌራ ወረርሽኝ እየተባባሰ ነው አለ የተባበሩት መንግስታት ድርጅት።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጅት ታየነን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። ክቡራትና ክቡራን አድማጮች ዝግጅቶቻችንን በአሃዱ 94.3 በአጭር ሞገድ ስርጭቶቻችን ቪኦኤ አምሃሪክ በናይል ሳትና በእጅ ስልኮቻችሁ ማግኘት ትችላላችሁ።
እኛ በኩል ደህና ደሩ።
እዚ ሬዲዮ ድምጽ አሜሪካ እዩ 12 15 31 ሜትር ባንድ ሐጺር ማዕበል ብሳ